እንደምናመሻችሁ የጋቢና ቪ አድማጮች የዕለተ ረቡዕ ጥር 11 2014 ዓመተ ምህረት ምሽት ዝግጅታችን ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ ጀምሯል። ዛሬም እንደተለመደው ለወጣቶች ያዝናናሉ ያስተምራሉ ያልናቸው ፕሮግራሞች አጠናክረናል። ከነዚህ መካከል ጥቂቶቹን እናሰማችሁ።
ጥምቀትን በጎንደር ቀደም ሲልም ሲከበር ነበር። የዘንድሮ ግን በጣም ለየት ይላል። ምክንያቱም በጣም ብዙ ከተለያየ ዓለም የመጡ የዲያስፖራ አባላት ያሉበት በዓል ነው። ስለዚህ ያለንበት ሁኔታም ደግሞ እንደዚሁ በብዙ ነገር በብዙ ችግር ያለፈ ህዝብ ስለሆነ አሁን በተዝናናና በተረጋጋ መንገድ በጥሩ ሁኔታ በዓሉ እየተከበረ ነው ያለ።
ዛሬ በክርስትና እምነት ተከታዮች ዘንድ የጥምቀት በዓል እየተከበረ ይገኛል። ቀደም ሲል የሰማችሁት በጎንደር የበዓሉ አከባበርና ድባብ ምን እንደሚመስል ከተጠናከረው ዝግጅታችን የተቀነጨበው ነው። ሙሉ ዝግጅቱ በምሽት ተካቷል።
ዝግጅታቸው በተሽከርካሪዎች ላይ ችግር የሰባቸው ሰዎች አንጭተው ከምና ሳያገኙ 70-80 ዓመት እንደማገኛቸው ይችላል።
በኢትዮጵያ የፕላስቲክ ቀዶ ጥገና ህክምና ያለበትን ደረጃ በተመለከተ በአዲስ አበባ ዩኒቨርሲቲ ረዳት ፕሮፌሰር ከሆኑት ዶክተር አታክልቲ ባራኪ ጋር በትላንትናው ዕለት ውይይት ጀምረን ነበር። ዛሬ ቀጣዩ ክፍል ተካቷል። አብራችሁን ከመሻችሁ ሌሎች ጥንቅሮችም ይኖሩናል። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየነኝ በቅንብሩ ንጉሱ ታምሬ አብሮኛል። አሁን በቅድሚያ ከሀገር ውስጥና ከውጭ ያሰባሰብናቸውን ዜናዎች ሀብታሙ ስዩም ያሰማናል።
አመሰግናለሁ ስመኝሽ። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ኃላፊ አንቶኒ ብሊንከን የሩሲያቻቸውን በመጪው አርብ እንደሚያገኙና ዩክሬንን የተመለከተውን ንግግራቸውን እንደሚቀጥሉ ተሰምቷል። በስዊዘርላንድ ጄኔቭ በሚደረገው የሁለቱ ከፍተኛ ባለስልጣናት ንግግር ላይ ብሊንከን ሩሲያን ከዩክሬን በሚያዋስናት ድንበር ላይ ያለውን ውጥረት ለማርገብ አፋጣኝ እርምጃ እንድትወስድ ይጠይቃሉ ተብሎ ይጠበቃል። ሩሲያ ጎረቤቷን ተወራለች ተብሎ በተሰጋበት በአሁኑ ሰዓት ብሊንከን ወደ ዩክሬን በማቅናት ከሀገሪቱ ፕሬዚደንት ጋር ይነጋገራሉ ተብሎ ይጠበቃል። ሩሲያ በየትኛውም ሰዓት በዩክሬን ላይ ጥቃት ልትከፍት በምትችልበት ደረጃ ላይ ትገኛለች ያሉ አንድ ከፍተኛ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ባለስልጣን አገራቸው ሞስኮ በዩክሬን ላይ የኃይል እርምጃ ለመውሰድ ብትወስን ለሚፈጠረው የተለየ ውጤት እየተዘጋጀች መሆኑንም ጠቅሰዋል። ሩሲያ ጦሯን ማጠናከርና በዩክሬን ላይ ከረር ያለ ፖለቲካዊ ትርክት ማሰራጨቷን በመቀጠል ባለፈው ሳምንት መጨረሻ ላይ ወደ ቤላሩስ ጦሯን አንቀሳቅሳለች። ይህም ቢሆን ዲፕሎማሲ አላበቃለትም ብለዋል ከፍተኛው የውጭ ጉዳይ መስሪያ ቤት ባለስልጣን። በሶማሊያ ዋና ከተማ ሞጋዲሹ ዋጅር ቀጠና አንድ አጥፍቶ ጠፊ 4 ሰዎችን ገድሎ ከ10 በላይ ማቅሰሉ ተሰምቷል። ጥቃት አድራሹ ፈንጂ የተጠመደበት ሰደርየው እንደለበሰ ከጦር ሰራዊት ማሰልጠኛ ተቋም ውጪ በሚገኝ ሻይ ቤት ውስጥ ደንበኛ መስለው ከገባ በኋላ ጥቃቱን እንደፈጸመ ፖሊስ አስታውቋል። የፖሊስ ቃል አቀባይ አብዱል ፈታ አደን አጥፍቶ ጠፊው ሆም ብሎ በሻይ ቤቱ ደንበኞች ላይ እንዳነጣጠረ ተናግረዋል። በፍንዳታው 14 ሰዎች ቆስለዋል፣ 4ቱ ደግሞ ተገድለዋል። ለትናንቱ ጥቃት አልሸባብ ኃላፊነቱን ወስዷል። ከዚህ ፍንዳታ ከሁለት ሰዓታት በኋላ ሌላ ፍንዳታ በዚሁ ቀጠና እንደደረሰ ፖሊስ አስታውቋል። በአንድ የግል ድርጅት ላይ በደረሰው ጥቃት ምንም አይነት ጉዳት እንዳልደረሰ ፖሊስ አክሏል። ሁርለት የሶማሊያ መንግስት ቃል አቀባይና የቀድሞ ጋዜጠኛ ሙአሊሙ ኢብራሂም አንድ አጥፍቶ ጠፊ ወደ መኪናቸው ተጠግቶ የለበሰውን ቦምብ በማፈንዳት ጥቃት ፈጽሞባቸዋል። ሙአሊሙ በእጅና በእግራቸው ላይ ጉዳት ደርሶባቸዋል። በአፍጋኒስታን አዘም አዝሚን ጨምሮ 3 የለውጥ አቀንቃኞች በታሊባን በቁጥጥር ስር እንደዋሉ ተሰምተዋል። የለውጥ አቀንቃኞቹ የፓኪስታን ብሔራዊ የጸጥታ አማካሪ ሞይድ የሱፍ በካቡል ጉብኝት ማቀዳቸውን በመቃወም ትዕይንተ ህዝብ እያስተባበሩ እንደነበረም ተነግሯል። የአማካሪው ጉብኝት እቅድ በአየር ሁኔታ ምክንያት መሰረዙን በካቡል የፓኪስታን ኤምባሲ አስታውቋል። አዝሚ የተቃውሞ ሰልፉን እቅድ ሰኞ ዕለት ለህዝብ ይፋ ባደረገበት ወቅት የታሊባን አመራሮች ለሰልፉ ተሳታፊዎች ከለላ እንዲሰጡ ጠይቆ ነበረ። ከአዝሚ በተጨማሪ አህመድ ሳላህ፣ አብዱል ከሪም ቢላል እና ሀያቶላ ራዋፊ የተባሉ የለውጥ አቀንቃኞች በቁጥጥር ስር መዋላቸውን ተመልክተናል ያሉ የለውጥ አቀንቃኞች ለአሜሪካ ድምጽ ተናግረዋል። የታሊባን ፖሊስ ዋና መስሪያ ቤት የሚዲያ ኃላፊ ጀነራል ሞቢን ካህን በትዊተር በኩል ከቪኦኤ ለቀረበላቸው ጥያቄ መረጃ አሰባስቤ እመለሳለሁ ከማለት ወዲያ በጉዳዩ ላይ መልስ አልሰጡም። የአፍጋኒስታን ሰላም ታዛቢ የተሰኘው ተቋም ኃላፊ ሀቢብ ካህን በበኩላቸው ታሊባን የለውጥ አቀንቃኞቹን እንዲፈታ ጥሪ አቅርበዋል። በስተመጨረሻም የሆንግ ኮንግ ባለስልጣናት ወደ 2000 የሚጠጉ ትንንሽ እንስሳትን እንደሚገድሉ አስታወቁ። ይህን እርምጃ የሚወስዱት በርካታዎቹ እንስሳቶችና በእንስሳት መሸጫ መደብር ውስጥ ይሰራ የነበረ አንድ ሰው በኮቪድ-19 በመያዛቸው መሆኑ ተነግሯል። ከተማዋ ሐምስተር የተባለውን አይጥ መሰል እንስሳ መሸጥ እንዳቆመችና ከሌሎች ሀገራት ትንንሽ እንስሳትን ማስገባት እንዳገደች የርሻ አሳ ሀብት ጥበቃ ተቋም አስተውቋል። የሱቁ ተቀጣሪ የሆነ ሰውና በርካታ ከኔዘርላንድስ የገቡ ሃምስተሮች ዴልታ የተባለ ልውጥ የኮቪድ አይነት ተገኝቶባቸዋል ተብሏል። የዩናይትድ ስቴትስ የበሽታዎች ቁጥጥርና መከላከል ተቋም CDC ኮሮና ቫይረስን በማሰራጨት ረገድ እንስሳት እዚህ ግባ የሚባል ሚና እንደሌላቸው ማስታወቁ ይታወሳል።
ሀብታሙን ለዜናው እናመሰግናለን። አድማጮች፣ ፕሮግራማችን በ25 ሜትር ባንድ 12040 ኪሎ ሄርዝ፣ በ19 ሜትር ባንድ 15580 ኪሎ ሄርዝ ይተላለፋል። በተጨማሪም ፕሮግራማችንን በዌብሳይታችንና በማህበራዊ ሚዲያ በፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ወደ ቀዳሚው ዝግጅታችን እናልፋለን። የጥምቀት በዓል በክርስትና እምነት ተከታዮች ዘንድ በድምቀት የሚከበር በዓል ነው። በዋዜማው በነበረው የከተራ በዓል ቁጥራቸው ከመቼውም ጊዜ የበዛ ተሳታፊዎች በተገኙበት በታሪካዊቷ የጎንደር ከተማ ተከብሯል። ከተለያዩ የውጭ ሀገራት የመጡ ኢትዮጵያውያንና ትውልደ ኢትዮጵያውያን በበዛ ቁጥር መገኘታቸውም ለበዓሉ የተለየ ድምቀት እንደሰጠው የአሜሪካ ድምጽ ያነጋገራቸው አስተያየት ሰጪዎች ተናግረዋል። የሰሜን ኢትዮጵያው ጦርነት በተካሄደባቸው አካባቢዎች አቅራቢያ በመትገኘው ጎንደር የሰሞኑ ድባብ ሁኔታዎች እየተቀየሩ እንደሚያሳይ ተስፋቸውን የገለጹም አሉ። በተያያዘ በበዓሉ የሚሳተፉ መንገደኞችን ለማጓጓዝ የበረራዎችን ቁጥር የጨመረው የኢትዮጵያ አየር መንገድ በትላንትናው ዕለት ብቻ 23 በረራዎችን ወደ ጎንደር በማድረግ ክብረ ወሰን ማስመዝገቡን ለአሜሪካ ድምጽ አስታውቋል። ወደ ጎንደር የተጓዘችው ዘጋቢያችን አስቴር ምስጋናው ተከታዩን ልካለች።
የጥምቀት በዓል በሁሉም የኢትዮጵያ አካባቢዎች በሚገኙ የክርስትና እምነት ተከታዮች በየዓመቱ በድምቀት ይከበራል። የጎንደር ግን ይለያል ይላሉ በቅርብና በሩቅ ያሉ የበዓሉ ታዳሚዎች። የዘንድሮ በዓል ድምቀት ደግሞ ሰፋ ያለ እንድምታ ያለው ነው። ከሰሜኑ የሀገሪቱ ክፍል ጦርነት ጋር በተያያዘ ያለፉት ዓመታት ድባብ እንደዚህ አልነበረም። ዘንድሮ ወደ ወትሮ ገጽታው ሲመለስ ግን ይበልጥ አምሮና ከተለመደው ድምቀቱ ጨምሮ መሆኑን ያነጋገርናቸው ተሳታፊዎች ገልጸውልናል። ለዚህ አንዱ ምክንያትም በተለያዩ የውጭ ሀገራት የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በብዙ ሺህ ቁጥሮች መገኘታቸው መሆኑን አስረድተዋል። አቶ ያለው ከበደ የጥምቀትን በዓል ጎንደር ከተማ ለመታደም ከለንደን እንደመጡ ይናገራሉ። የዘንድሮ በዓልን ከጎንደር ለማክበር ያነሳሳቸውን ምክንያት ሲገልጹ
ጥምቀትን በጎንደር ቀደም ሲልም ሲከበር ነበር። የዘንድሮ ግን በጣም ለየት ይላል። ምክንያቱም በጣም ብዙ ከተለያየ ዓለም የመጡ የዲያስፖራ አባላት ያሉበት በዓል ነው። ስለዚህ ያለንበት ሁኔታም ደግሞ እንደዚሁ በብዙ ነገር በብዙ ችግር ያለፈ ህዝብ ስለሆነ አሁን በተዝናናና በተረጋጋ መንገድ በጥሩ ሁኔታ በዓሉ እየተከበረ ነው ያለ። እጅግ በጣም ደስ ይላል። በተለይ የዲያስፖራ ልጆች ጋር ስንነጋገር አካባቢው እንደዚህ ከሆነ የበለጠ ባህሉን ማበልጸግና በየአመቱም ጠንካራ የሆነ በኢኮኖሚ የተደገፈ በዓል እንዲሆንና ለቱሪዝም ማዕከል እንዲሆን መስራት እንዳለብን ኢንፎርማሊ ከተለያየ ሀገር ከመጡ ዲያስፖራዎች ጋርም ተነጋግረናል። ስለዚህ ይሄ ጥሩ አጋጣሚ ነው። በጣም በጣም በከፍተኛ ጉጉት እየተቀበልነው ነው። ታቦታቱ ዛሬ ወደ ማደሪያቸው ወርደዋል። ህዝቡ በሆታ በልልታ ነው የሸኘው። ነገ ደግሞ ዋናው በዓል ነው። እንግዲህ በነገ ደግሞ የበለጠ ይደምቃል የሚል እምነት አለን።
ቤተልሔም እባላለሁ። ከአፍሪካን ዩኒየን የምሰራው ለዚህ በዓል ነው ከአዲስ አበባ ድረስ የመጣሁት።
እንዴት ነው የበዓሉን ድባብ እንዴት አየሽ?
የሚገርምሽ ነገር ከጠበቅኩት በላይ በጣም ደስ የሚል ነው። በጣም በሰላማዊ በተረጋጋ በጣም በሚስብና በሚማርክ ሁኔታ በጣም ደስ በሚል ሁኔታ እያከበርን ያለ ነው። በጣም ደስ ይላል። እንዲሁም እያንዳንዱ ደቂቃ በጨመረች ቁጥር በጣም እየጓጓውን የመጣሁት። አሁንም የለበስኩት የጎንደርን ባህላዊ ቀሚስ ነው። ነገም እንደዚሁ የጎንደርን ባህላዊ ቀሚስ ጎንደርን ፕሬዘንት የሚያደርግ ማለት ነው። በጣም ደስ ይላል። እግዚአብሔር ይስጥልኝ።
መልካም በዓል።
መልካም በዓል።
እንኳን አደረሰው።
እንኳን አብሮ አደረሰን።
ከየት ነው የመጣሁት?
የመጣሁት ከአሜሪካን ቨርጂኒያ ግዛት ነው የመጣሁት። ወል የመጣሁት ያው ጠቅላይ ሚኒስትሩ ያቀረቡትን ጥሪ ተከትሎ ነው።
የከተራም በዓል እዚህ ጎንደር ከተማ ላይ ያከበሩ ነው ያገኘሁትና በዓሉ እንዴት ነው?
እጅግ ደስ ይላል። ኢንዲጂነስ የሆነ ባህል ነው።
የአማራ ክልል በተለየ ከሰሜኑ የሀገሪቱ ጦርነት ጋር በተያያዘ ያው የጦርነት ቀጠና ነው። የጦርነት ቀጠና እንደመሆኑ ድባቡ ምን ይመስላል?
እንደማየው እኔም እንደሚሰማኝ ጉዳቱ እንዳለ ሆኖ ግን ሰው አልፎታል። ሙቮውን አርጓል። ጥሩ ነገር ነው። ግን ከሳምንታት በፊት የነበረው ታስተብ በዜናም በምንም እንደምንሰማው እጅግ ከባድ ነው። አሁንም ጉዳቱ አለ። የሁሉንም ጥረት ይጠይቃል። ግን አሁን ያንን የተሻገር ነው ይመስላል። የፖስት ዋሩ ያለውን ድባብ ሰው ላይ የደረሰውን ጉዳት ያክል ሀዘን ዲፕሬስድ የመሆን ነገር አታይም እና በጣም ያስደስታል ያን ማየት።
መልካም በዓል።
አመሰግናለሁ።
መሰረት ማም እባላለሁ። የመጣሁት ከለንደን ነው። የመጣሁት አገር ጥሪ መሰረት በተጠራ ነው። በአሁኑ በዶክተር አብይ ጥሪ መሰረት ሀገራችን ለመጎብኘት እና ለመደገፍ በዲያስፖራ ነት ነው የመጣሁት እና እንዴት አድርገን ሀገራችን እንደምንረዳ እንዴት አድርገን እንደምንደግፍ ህጻናት እናትና አባታቸው የሞቱባቸው ወታደሮችንም እንደዚሁ የማንኛውንም ሁኔታ ሁሉ ለመርዳት ሀገራችን እንድንችል ነው። በበዓሉ ተገኝተናል። ጎንደርም ህዝብ በጣም ቆንጆ አድርጎ ተቀብሎናል።
የአማራ ዲያስፖራዎች ማህበር ሰብሳቢ አቶ ሀብታሙ አዱኛ ትላንትና ዛሬ የጥምቀትን በዓል ለመታደም የተገኘው ጎብኚ በአስር ሺዎች የሚቆጠር ነው ብለዋል።
ካለፉት አመታት በተለይ ከኮቪድ መቀዛቀዝ በኋላ እንደገና ሀገራችን ከተከሰተው ጦርነት በኋላ ለመጀመሪያ ጊዜ በእንደዚህ አይነት ድምቀት እየተከበረ ያለው። ጥሪ የተደረገላቸው ከአንድ ሚሊዮን ዲያስፖራ በጣም ከፍተኛ ቁጥር ያለው በአስር ሺዎች የሚቆጠር ዲያስፖራ ወደ ጎንደር ገብቷል። ጎንደር ትናንት ተካሂደዋል። ዛሬም በተመሳሳይ ከ23 በላይ በረራዎች ዛሬም ተከናውነዋል። ከፍተኛ ህዝብ ነው የገባው። በትራንስፖርት የሚገባውን በዛው ቁጥር ነው። ከተማው ድምቅ ብሏል። የጸጥታ ሁኔታ በጣም አስተማማኝ ነው። ዲያስፖራዎች እንግዲህ የገጠመንን የአልጋ ችግር ለመፍታት ከጎንደር ዩኒቨርሲቲ ጋር በመተባበር እዛው አልጋቸው እንዲመቻችላቸው ሁኔታዎች ተመቻችተዋል። በጣም ጥሩ ሁኔታ ነው ያለው።
ዛሬ ረፋዱ ላይ ከባህር ዳር ከተማ ተነስተን ጎንደር ከተማ እስክንደርስ ድረስ በርካታ የበዓሉ ታዳሚዎች በቤት መኪናና በህዝብ ማመላለሻ ትራንስፖርት ሲጓዙ ተመልክተናል። የአካባቢው የበጎ ፈቃድ አገልግሎት ወጣቶችም ከጸጥታ ኃይሉ ጋር ተባብረው ሲሰሩ አግኝተናቸዋል። ወጣት ብርሃኑ አያሌው በጎንደር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የክርስቲያኖች ህብረት ሰብሳቢ መሆኑን ይናገራል።
በዓሉ አሁን ዛሬ ዋዜማው ላይ ነው የምንገኘው። የሚቀጥሉትን 3 ቀናት በሙሉ በከፍተኛ ድምቀት የሚከበር በዓል ነው እስከቀና ዘገሊላ ድረስ። ስለዚህ ይህን ነገር በሰላም ለማስከበር ከ3000 በላይ ያክል ወጣቶችን አሰልጥነን አስተማርተናል። ችግር እንዳይፈጠር ህዝቡን እየጠበቁ አብረው ከህዝቡ ጋር ከጸጥታ ኃይሉ ጋር በመቀናጀት እየሰሩ ነው የሚገኙት። ከዛ በተጨማሪ ደግሞ ወደ ባህረ ጥምቀቱም ሌላ ሽብርም ሌላ ማደጋም ሌላም ችግርም እንዳይከሰት እንግዲህ ከፈጣሪ በታች የምንችለውን ነገር እያደረግን ነው። 450 ያክል ወጣቶች ፍተሻ ላይ ተሰማርተዋል። አንድ ሰው ወደ ባህረ ጥምቀቱ ከመግባቱ በፊት ቢያንስ 3ና 2 እየተፈተሸ ነው የሚገባው በደንብ ማለት ነው። ሁሉም ነገር የተረጋገጠ የተጣራ ነው የሚገባው። ከዚህ በተጨማሪ እንደሚታወቀው እንግዲህ በከተማችን ከፍተኛ የሆነ የአልጋ እጥረት ይኖራል። ስለዚህ በእኛ በኩል እያደረግን ያለ ነው ምንድነው በአንዳንድ አጥቢያዎች ቤተክርስቲያናትና በሰንበት ትምህርቶች ሰዎችን እየተቀበልን እያስተናገድን እንገኛለን። አልጋ በመጥፋቱ ምክንያት ፍራሽ ምናምን ጥለን በየቤታችንም የተወሰኑ ሰዎች አሁን ለምሳሌ የኔ ጓደኛ የቤት 11 ሰው አስተኝቷል ዛሬ ተቀበለን ናቸዋል አልጋ በመጥፋት ምክንያት ማለት ነው።
የጎንደር ከተማ አስተዳደር የመንግስት ኮሙኒኬሽንና አገልግሎት ጽህፈት ቤት ኃላፊ አቶ ዳንኤል ውበት በዓሉ በሰላም እንዲጠናቀቅ አስፈላጊውን ቅድመ ዝግጅት ተጠናቋል ብለዋል።
የጎንደር ከተማ አስተዳደር የክልሉን ማስተካከያ ተቀብሎ ሲያሻሽለው ሰዓት እላፊ ገደቡን ከህዝቡ ጋር በመግባባት ይህ ሲደረግ ግን ከባለቤቱ ጋር ከህዝቡ ጋር ተመክሮና የጸጥታ መዋቅሩ በዚህ ዝግጁ ነው። አሁን ባለበት ሁኔታ እስካሁን በተገመገመ ሁኔታ ሰላሙ በጥሩ መልኩ እየሄደ ያለበት።
በርካታ የበዓሉ ታዳሚዎች የማረፊያ ችግር እንደገጠማቸው መስማታቸውን የገለጹት አቶ ዳንኤል የዩኒቨርሲቲ ግቢዎችንም ተጠቅመናል ብለዋል።
የሚመጣው ሰው ብዙ ከመሆኑ ጋር ተያይዞ ያሉ አልጋዎች በላይ የሆነ ሰው የሚመጣ ከሆነ ማድረግ መቻል አለብን በሚል ከተማ አስተዳደሩ በበቂ ሁኔታ ተዘጋጅቶ አዲስ ብርድ ልብስ፣ አዲስ አንሶላ ግዥ አስፈጽሞ ዩኒቨርሲቲ ከጎንደር ከታላቁ ከሰላሙ ዩኒቨርሲቲ ጋር በመሆን ክፍሎች እንዲጸዱ ተደርገው በንጹህ ሁኔታ ተዘጋጅተው አልጋው ዝግጁ ሆኖ እየተጠበቀ ነው ያለና ጎንደር ዩኒቨርሲቲ አቀባበል እያደረገ ነው።
ለጎንደር የጥምቀት በዓል የሚሄዱ ተሳታፊዎችን ለማጓጓዝ ወደ ከተማዋ የሚያደርጋቸውን በረራዎች ቁጥር መጨመሩን የኢትዮጵያ አየር መንገድ አስታውቋል። አየር መንገዱ ለአሜሪካ ድምጽ እንዳስታወቀው በዛሬው ዕለት ብቻ 23 በረራዎችን ወደ ጎንደር አድርጓል። የዛሬው በረራ ቁጥር በአንድ ቀን ወደ አንድ መዳረሻ የተደረገ ከፍተኛ የበረራዎች ቁጥር በመሆኑ በክብረ ወሰንነት መያዙንም አመልክተዋል። ለአሜሪካ ድምጽ አስቴር ምስጋናው ጎንደር።
ሰላም ለዘገባው እናመሰግናለን። እኛም በአሉን ለምታከብሩ የክርስትና እምነት ተከታዮች እንኳን ለጥምቀት በዓል አደረሳችሁ እንላለን። ወደ ቀጣዩ ፕሮግራማችን እንለፍ። በትላንትናው ምሽት ዝግጅታችን የኢትዮጵያ የፕላስቲክ ቀዶ ጥገና ህክምና ያለበት ደረጃ ምን ይመስላል የሚለውን በመቃኘት በነርቭ ምክንያት እጃቸው ላይ የደረሰውን ጉዳት ታክመው የዳኑትን አቶ ከድር ሸርሞሎና የኢትዮጵያ የቀዶ ጥገና ህክምና ማህበር ፕሬዝዳንት እንዲሁም በአዲስ አበባ ዩኒቨርሲቲ ረዳት ፕሮፌሰር የሆኑትን ዶክተር አታክልቲ ባራኪን አነጋግረናል። ዶክተር አታክልቲ ህክምናው በኢትዮጵያ እንደ አውሮፓውያን አቆጣጠር ከ1970 ጀምሮ ሲሰጥ መቆየቱን ነግረውናል። ኤደን ገረመው ከዶክተር አታክልቲ ጋር የነበራት ቆይታ ክፍል 2 ቀጥሎ ይቀርባል።
ከ1974 ዓመተ ምህረት ጀምሮ እስከ 2004 ያለውን እንደምንመስከር ሞር ኦር ለስ ሁለት ትልልቅ ነገሮችን ያየንበት ነው። አንደኛው በእርዳታ ድርጅት አማካኝነት እኛን ለመርዳት መጥተው ወደ 30 ዓመት ያክል አገልግለው የተመለሱ እኛን የሚያስተማሩ ዶክተር የሚባሉ በ1974 ጀምረው በ2004 ረታወጥ ተመልሰዋል። በዚሁ ዘመን ግን 3 የሚታወቁ ሰዎች ኢትዮጵያን የሆኑ ሰዎች ስፔሲፊካሊ ይህንን ትምህርት ተምረው ወደ ሀገራቸው ተመለሰው ያገለግሉ ነበር። ይሄ ሁለት ነገሮችን የያዘው ከ1974 ዓመት ጀምሮ እስከ 2004 የነበረበት ጊዜ ነው። ከ2004 በኋላ ግን በከፍተኛ ሁኔታ ብዙ ሰዎች በስልጠና ውስጥ ገብት ሀገር ውስጥ የራሳችንን ትሬኒንግ አቋቁም ያስቻለ ዘመን ነው። ስለዚህ የመጀመሪያው ምንድን ነው? በኖርዌጅን እርዳታ የተወሰኑ ሰዎች ጀነራል ሰርጀሪ ባክግራውንድ ያለን ሰዎች ትሬኒንግ እንዲወስድ ተደርጎ የ3 ዓመት ፌሎሺፕ ፕሮግራም ተደርጎ ግማሽ ውጭ ሀገር ግማሽ ሀገር ቤት ተምረን ከዚያም በኋላ እንደገና የራሳችን ልጆች ማሰልጠን በሁለት ትልልቅ ፕሮግራሞች፣ አንደኛው ጂፒ ሆኖ መጥተው 5 ዓመት ይማራሉ። ሁለተኛው ግሩፕ ደግሞ ኦልሬዲ ሰርጀሪ የሆኑ 4 ዓመት የተማሩ ሰዎች ቀዶ ጥገና ሐኪሞች ናቸው። ወደ እኛ ጋር መጥተው ለ3 ዓመት ከኛ ጋር ይቆያሉ። በተጨማሪም አሁን በቅርብ ጊዜ የከፈትነው ምንድን ነው በዚሁ በምስራቅ አፍሪካ ያሉ ወንድሞቻችን ደግሞ ይህንን ቻንስ እንዲያገኙ በሚል በጣም እኛ የሆነ የራሳችንም ፕሮግራም ኮምፕሮማይዝ ሳያደርግ ችግር ሳያደርግ መቀበል የጀመርንበት እና ቁጥራችን የጨመረበት ማህበር ያቋቋምንበት እና ከአዲስ አበባም ወጡ ሙያው እንዲሰጥ ያስቻለበት ነው። በዚህ ሰዓት አሁን ከአዲስ አበባ ውጭ 5-6 ቦታ ላይ የህክምና ይሰጣል ነው። ይህን ይመስላል።
ህክምናው በአሁኑ ሰዓት ያለበት ደረጃ ምን ይመስላል? የሐኪሞች ውስጥ ቁጥር ምን ያህል ነው?
በፊት የነበረ አንድ ግምት አለ። የዛሬ 20 ምናምን ዓመት የነበረ ግምት በዛ በነበረው የህዝብ ቁጥር እና በዛ በነበረው ሁኔታ ከ100,000 በላይ ሰርጀሪ ኦፕራሽን በፕላስቲክና ሪኮንስትራክቲቭ ሰርጀሪ ብቻ በአመት ያስፈልጋል የሚል ነው። ስለዚህ ፍላጎቱ ከፍተኛ እንደሆነ ያመለክታል። ሌላው ደግሞ የምናየው ምንድን ነው? ፍላጎቱ ከፍተኛ መሆኑ የምናየው ባክሉ ጋር ህክምና ያላገኙ ቸዋቦ ከችግሩ ጋር በጣም በችግር የኖሩ ሰዎችን እናገኘ በእጆቻቸው ላይ በፊቶቻቸው ላይ ችግር የደረሰባቸው ሰዎች አርጅተው ህክምና ሳያገኙ 70-80 ዓመት እንድናገኛቸው እንችላለን። ለምሳሌ በቃጠሎ፣ በአደጋ፣ በካንሰር ችግር በችግር ኖሩባቸው የሚደረጉ ሰዎች እነዛ አሉ እና ኒዱ ከፍተኛ ነው። ነገር ግን በአንጻራዊ ሁኔታ ስናየው የመጨረሻው ዘመን ቁጥሩ ምናልባትም 1-2 ከነበረበት አሁን በደንብ ሰርት ነው ሰርቲፋይድ ሆነው የሚሰሩ 25 ያላነሱ ሰዎች አሉ። አንዳንዶቹ ከአዲስ አበባ ውጭ ነው ያሉት በስልጠና ላይ ሆነው በሚቀጥሉት ጥቂት ዓመታት ደግሞ ወደ ስራ የሚገቡ 25-30 ሰዎች አሉ። ይህን ይመስላል።
ህክምናው ላይ እንቆይና ዘርፉን ለማሳደግ ያሉ ተግዳሮቶች ምንድን ናቸው? አጠቃላይ
ተግዳሮት አሁን ትልቁ ምንድን ነው? እንግሳን ሆነው ያየሁት እኔ ተማሪ ሰው ኃይል በአመት ማሰልጠን የሚቻሉ በጣም ጥቂት ነው። ለምሳሌ መቀበል የሚቻሉ 5-7 ነው። የትምህርት ጥራቱን ጠብቁ ጥሩ ሰው ለማፍራት ከዛ በላይ መውሰድ አይቻልም። አንድ ትልቅ ተግዳሮት መስለኝ እሱ ነው። ሁለተኛው ደግሞ እነዚህ ባለሙያዎች የፕላስቲክና ሪኮንስትራክት ቀዶ ባለሙያዎች ብቻ አይደለም ያስፈልጉ በተጓዳኝ አብሮ ብዙ የሚያስፈልግ ባለሙያ አለ። በሌላ ሙያ ያለ ለምሳሌ ፊዚዮቴራፒ ሊሆን ይችላል፣ አነስቴዚያ ሊሆን ይችላል፣ የነርሲንግ ኬር ለየት ይላል። ግሩፕ አርጎ የሚሰሩ ህክምናዎች አሉ። ለነዛ የሰው ኃይል በደንብ ይፈልጋል። አንድ እሱ። ሁለተኛው ምንድን ነው? ተቋማት ያላቸው እቃም አስፈላጊውን ነገር ለማቅረብ ውስንነት ያው ከሀገር ኢኮኖሚ ጋር የተያያዘ እስከ ቅርብ ጊዜ ድረስ የሙያው ተዋጽኦ ያሳደር የሚችለው በጎ ነገር በተለያየ ምክንያት በዛ ሙያ ላሉ ሰዎች ግልጽ አለፈ ምን እንደምንሰራ። ይህም አሁን በጣም ብዙ ነገሮችን አሁን ሳይ ተሻሽለዋል። ስለዚህ ሰዎች አሁን እንደምንሰራ ያውቃሉ። የሚሰራው ስራ በህብረተሰቡ ዘንድ ሊያመጣ የሚችለውን ለውጥ በጣም ይረዳሉ። በዚህ ምክንያት እንግዲህ ኢንስቲትዩሽኖች እነዚህ ነገሮችን ለማብቃት ምን ለማለት
ከህክምናው ጋር ተያይዞ ደግሞ በህብረተሰቡ ዘንድ የሚነሳ ነገር አለ። ለምሳሌ ፕላስቲክ ሰርጀሪ ሲባል ወይም የፕላስቲክ ቀዶ ጥገና ሲባል እንደው መልክ ለማሳመር ወይም ደግሞ እንደ ቅንጦት የሚወሰድበት ነገር አለ። ሌሎችም አባባሎች አሉ። ክፍየር የፈጠረላችሁን ለምን ትቀይራላችሁ የሚሉ ነገር አለና አንደኛ ህክምናው እዛ ደረጃ ላይ ደርሷል ወይ በኢትዮጵያ? ሁለተኛ ደግሞ ከህክምናው ጋር ተያይዘው ያሉ አሉታዊ አመለካከቶች ምንድናቸው በማህበረሰቡ ዘንድ?
ይሄ ሙያ ብዙ ዘርፎች አሉት። በውስጡ ግን በዋናነት ሁለት ግንድ ነው ያለው። አንደኛው ግንድ የኮስሞቲክ ሰርጀሪ የሚባለው ወይም ኤስቴቲክ ሰርጀሪ የሚባለው ነው። ብዙ ጊዜ በእኛም ሀገርም ቢሆን ያንን ነገር የሚፈልጉ ሰዎች አልሳሳት እንዲህ ነው። ምክንያቱም ለራሳችን ያለን ግምት ለራሳችን ላለራሳችን ለመልካችን እነዚህ እነዚህ ነገሮች ወሳኝ ናቸው ብዬ ነው ማስብ። ባይሆኑ ኖሮ ጠዋት ታጥበን አንመጣም ነበር ወይ ልብሳችን ወይ መስታወት አናይም ነበር። በዚህ የሚታቀፉም ኤስቴቲክ ኮስሞቲክ የሚባሉ ስራዎች አሉ። በፊት ላይ ሊሆን ይችላል፣ በጥርስ ላይ ሊሆን ይችላል፣ በጋል በሆድ ላይ ሊሆን ይችላል። አንዳንዶቹ እንዲሁም ቦርደር ላይ ናቸው፣ መሀል ላይ የተቀመጡ ናቸው። ለምሳሌ ትልቱ አብሮ የጀርባ ህመም ሊያመጣ ይችላል። በጡቱ ጥፋት ውስጥ ላባ ላቦት ምናምን ሆኖ ፈንገስ ማሳከክ አለች ነገሮች ሊኖር ይችላል። ይሄ አሁን ቦርደር ላይ መሀል ላይ የተቀመጠ ነው። ስለዚህ ይሄ የህክምና ዘርፍ በተጋኖም ብቻ ታወቅ አስችሎታል። ስለዚህ አንድ ሰው አውቶማቲካሊ ይሄንን ሙያ ሲል የኮስሞቲክ ስራ ነው የሚያስበው። ጀመር ሰዎች ስለ ሙያው ላያውቁ ይችላሉ። ብዙ ሰዎች አያውቁ። የሚያውቀው ያነበቡ ከተም የሆነው ግን ብዙ ጊዜ እንትን የሚሆነው ጭንቅላት ውስጥ የሚመጣው ኮስሞቲክ ስራ ይዘ። ሁለተኛው ግን ምንድን ነው በሰው ዘንድ ያለ ብዥታ ደግሞ የዛ ችግር ምክንያት ቅድም ያልሽውን መደምደም ያመጣል። ለምሳሌ የከንፈር መሰንጠቅና የላንቃ መሰንጠቅ የተለያዩ ህብረተሰብ ውስጥ እንደየ ባህላቸው የተለያየ ምክንያት አለ። ምክንያት ተብሎ የሚገምታል። ለምሳሌ እርግማን ብሎ የሚገምት መጠቅ ይችላል ወይ እናትዬ እርጉዝ ሆና እንደዚህ አይነት ሰው በነበረበት ጊዜ ስቆ ሊሆን ይችላል። እንዲህ እንዲህ የሚባል እያንዳንዱ በሽታ እንደ ማህበረሰቡ ባህል የራሱ የሆነ ትንታኔ አለ። ያ ትንታኔ ለህክምናው እንቅፋት ሊሆን ይችላል። ስለዚህ ግንዛቤ ከሌለ ሰዎች እስከነ ችግራቸው ይኖራል።
ዘርፉን እንደ ዘርፍ ለማሳደግ ከመንግስትም ከማህበረሰቡም ከባለሙያው ምን ቢደረግ መልካም ነው ይላሉ?
ምንድን ነው ቅድም አሁን ያነሳናቸው ሁለት አንኳር የሆኑ ሶስቶች አሉ። እነዚህ መፍትሄ ይሆናሉ ከምንላቸው ውስጥ አንደኛ የሰው ሀብት ልማት ነው። ሰዎችን ማሰልጠን ማብቃት እና ዲፕሎማት ስልጠናው አዲስ አበባ ላይ የለም ግን በቅርብ ጊዜ ስልጠናው ተስፋ አደርጋለሁ ከአዲስ አበባ ወጡ ጅማ የትም ቦታ ሌሎቹ የህክምና ዘርፎችን ስልጠና እንደሚሰጠው ለዚህም ስልጠና ይሰጣል። ስለዚህ ግን ምንድን ነው አብሮ በተጓዳኝ ተቋማት ማድረግ አለባቸው። ተቋማት እነዛን ሰዎች ለመቀበል ቦታ ማዘጋጀት አለባቸው፣ እቃ መግዛት አለባቸው። የግል ማስተማሪያ ትምህርት ቤቶችም እነዚህ ኮንቲኒት ሊያደርጉ ይገባል። በሰው ሀብት ልማት ላይ በሶስተኛ ደረጃ የህብረተሰቡ አስተዋጽኦ ብዙ ነው ይመስለኝም ብሎ ግምታዊ ሊሆን ይችላል እንጂ ራሱ ሀብት ከማሰባሰብ ጀምሮ እነዚህን ኢንስቲትዩሽኖች በሰው ሀብት ልማትም ሆነ ተቋሞችን ከማብቃት ጋር የሚያያዙ እንቅስቃሴዎች እንደ አጋር ሆኖ ህዝብ ሊያሳድግ ይችላል። ሁለተኛ እነዚህ ኢንስቲትዩሽኖች የህብረተሰቡን ማስተማር፣ ህብረተሰቡን ማንቃትና ህብረተሰቡ የተወሰነ ክህሎት እንዲኖረው ማድረግ ቢቻል በተለይ ከአደጋና ከካንሰር ጋር በተዛመደ መልኩ ብዙ የመከላከልና በጊዜ በሽተኛን የማግኘት እድል ማግኘት የሚቻለው ህብረተሰቡን በማሳተፍ።
ዶክተር ለነበረን ቆይታ ለጊዜዎት በጣም አመሰግናለሁ። ዶክተር
እኔም በጣም አመሰግናለሁ።
እየተከታተላችሁ ያላችሁት ጋቢና ቪኦኤ ነው። በቀጣዩ ዝግጅታችን በላሊበላ ስዕሎችን በብራና እየሸጠ የሚተዳደረውን ወጣት ብርሃንን እናስተዋውቃችኋለን። ከብራን ጋር ቆይታ ያደረገው ኬኔዲ አባተ ነው።
ሰአሊ ብርሃን ገብረ ጻዲቅ የላሊበላ ከተማ ነዋሪ ነው። ገና 28 ዓመት ወጣት የሆነው ሰአሊ ብርሃን በገና በአልዋዜማ በቅዱስ ላሊበላ ደብር ደጃፍ ላይ በድሮ የኢትዮጵያ አሳሳል ዘይቤ ስዕሎችን በብራና ላይ እየሳለ ነው ያገኘውት። በጠረጴዛው ላይ ካስቀመጣቸው የተለያዩ ቀለሞች በብሩሹ ያጣቀሰ በብራናው ላይ የተለያዩ ትውፊታዊ ስዕሎችን ያኖራል።
ዚጋ ላይ ያሉት እንግዲህ ዚጋ በተከታተል ባጠቃላይ ያያያቻቸው ስዕሎች ቅዱስ ላሊበላ ንጉስ ላሊበላ ሌላ መላእክቶች ቅዱስ ሩፋኤል ቅዱስ ገብርኤል ተክላ ላይ ያሉ መላእክት ስዕሎች አሉ። ዚጋ ከሃይማኖቶች የሚሆኑም አሉ። ብቻ ዚጋ ቦታውን ተረግጦ ማስተዋወሻውን ዘመሰል ለሚፈልግ ከሃይማኖቶችም አንዳንድ ስዕሎች አሉ። ለነጮች ብዙ ጊዜ ሃይማኖትም ያላችሁም ይላችሁም ስለሚመጡ እነሱን በማገናዘብ ለሶስት አይነት ስዕሎች ነው ያሉት።
ሰአሊ ብርሃን ይሄን የስዕል ሙያ ከየት እንደቀሰመ ላነሳውለት ጥያቄ ምላሹ ይሄ ነው።
ሙያውን ያው ከድሮ አባቶች ነው። እዚሁ አካባቢ ጥንት ሰአሊዎች ነበሩ። ቆዳን ፍቀው እዚሁ ለክረው ፍቀው ቆድ አዘጋጅተው ብራና ጽሁፍ ጽፎ ትልቁ አባቶች ነበሩ። በህይወት ያሉም የሌሉም አሉ። ከነሱ ነው የወረስኩት። እዚሁ አካባቢ ባሉ ሰአሊዎች ነው የወረስኩት። ከጀመርኩ ያው 10 አመት አካባቢ ይሆናል።
ከባህር ዳር ዩኒቨርሲቲ በቢዝነስ ማኔጅመንት የመጀመሪያ ዲግሪ ማግኘቱን የሚገልጸው ወጣቱ ሰአሊ ብርሃን የስዕል ስራውን በማስበለጥ በተመረቀበት ሙያ ሌላ ስራ የመስራት ፍላጎት የለውም። በአሁን ወቅት ያለው የገበያ ሁኔታ ከወትሮው የቀነሰ ቢሆንም በዚሁ የሙያ ስራው መቀጠል ምርጫው መሆኑን ሰአሊው ይገልጻል።
ወደ ስዕሉ እንግዲህ ያው ትምህርት እየተማርኩኝ ጎን ለጎን የስራው ፍቅር ስለነበረብኝ እንዳልኩህ ድልቅ አባቶች ሰሩ ስለነበሩ ከጎናቸው ሳይ ነበር። በአብዛኛው ደግሞ ላሊበላ እንደሚታወቀው በቱሪስት ነው። መስፋፋችን ቱሪስት ነው። የገቢ ምንጫችን ቱሪስት ስለሆነ እናሱን ያዩ ስለሆነ ያደኩትኝ ያው እንግዲህ ተሰጠውም ስለነበረኝ ትምህርቴን እንደጨረስኩ ቀጥታ ወደዛ ሙያ ልገባ ችያለሁ። ከታው ደላላ አልመከርኩም። አካባቢው ገና በዚህ ሰዓት በጣም ነጮች የሚበዙበት ወቅት ነበር። በርግጥ ከአሁን በወቅታዊ ጉዳይ በነበረው ችግር በጣም ቀንሶ ኖሯን። ከዛ በፊትም ቢሆን ላሊበላ ባይዘ የምትዳደረው በቅርሶቿና ምንም ሌላ የገቢ ምንጭ ለላት ሀገር ሙሉ ላሊበላ ማለት ነው። ግን አሁን ያው ከአንድ አመት በፊትም ቢሆን ኮሮና አግዶት እንግዳው ኖሯል። አሁን ከዛ በኋላ ደግሞ ንግሪጅንታዎቹ ገብተው እንግዲህ 5 ወር 6 ወር በዚህ መልኩ ኖረናል። ተደራራቢ ችግር ነው የነበረበት። ግን ያው ብቻ ቢገበያው ምኑ ቢቀነስም ከወትሮው ጥሩ ቢሆንም ያው የቀነሰ ነው።
ተደብሮ ከመስራት ይሻላል ነው።
ይሄ ይሻላል እንደምንም ይሻላል።
ያዋጣል?
አዎ ምንም አይለም ስራው ያዋጣል።
ምንም እንኳን የውጭ ሀገራት ጎብኚዎች በታሪካዊቷ ላሊበላ አሁን ላይ እንደወትሮው ባይስተዋሉም የስዕል ስራዎቹን የሀገር ውስጥ ጎብኚዎችም ይሸምታሉ። ከጎንደር የመጣችው ወጣት ቤተልሔም ካሳውን እነዚህን የብራና ስዕሎች ሲገዙ ካገኘዋቸው ጎብኚዎች መካከል ናት። እስኪ አሁን የገዛሻቸው ስዕሎች ምንድናቸው?
ስዕሎቹ ያው የመላእክታን፣ የቅዱስ ላሊበላ፣ የመብራሃን ሌላ ደግሞ የቅዱስ ጊዮርጊስ ናቸው። በጣም ያምራሉ ስዕሎቹ። ከቆዳ የተሰሩ ናቸው ማለት ሌላ ነገር ገዛለው። ይሄን ግን ገዝቻለቅም ነበር። ያው ደስ ይላል ገዝቻለሁ። ገናረስ ስጦታ ይሰጣል ለጓደኛ ደዛ ነው። በጣም ያምራል ሁላችሁም ግዟቸው። በዚህ አጋጣሚ ሳይሉም ደግሞ ያው እጅ ይባረክ።
የብራና ስዕሎችን ለመሳል ምን ያህል ጊዜ እንደሚወስድበትና ስዕሎቹ ስለሚሸጡበት ዋጋም ሰአሊ ብርሃን ገብረ ጻዲቅ እንዲያብራራል።
አንድ ስዕል ለምሳሌ ሳይዛቸው ይለያያል። ትልልቆች ስዕሎች አሉ፣ ፖስትካርድ መልኮች ይሰጣሉ። ግን ያው እንደየስዕሉ ትልቀትና ግዝፈት ነው የሚለካው። ትልቀው የሚባለው አለ በሜትር ከ1 ሜትር ከ50 እስከ 2 ሜትር የሚባሉ ትልልቆች የጊዮርጊስ እነዚህ ፊደላቶች ምናምን አሉ። እነሱ ትልልቆ የሚባሉ ስዕሎች ያው እስከ 3 ቀን እስከ 4 ቀን ከዛ በላይ የሚፈጁ አሉ። ያው በአማካኝ ከ1 ቀን እስከ ሳምንት በላይ የሚፈጁ ስዕሎች አሉ፣ ትልልቆች አሉ። ሂሳባቸው እንደዛው ነው። በስራቸው ልክ ነው ሂሳብ የሚወጣላቸው። አዚ እንትን ዋጋ የላቸውም። ያው እንደ ሁኔታዎች እያየን ነው የምንሸጠው። በወቅታዊ ጉዳይ እንደ ወቅቱ እያየን ነው የምንሸጠው እንጂ የኔ አክል ቋሚ ይሆን እንትን የላቸው። አዎ በሚያዋጣ መልኩ ብዙ ትርፍ ያስፈልግም ትንሽዬም ካለው ብቻ በዛ መልክ ነው እንትን የምንለው።
ሰአሊ ብርሃን ስለቀጣ ይቅዱም አውግቶኛል።
ከዚህ በኋላ ያው ያለኝ እቅድ ያው ይሄን ስራ የማሳደግ ነው። በጋላሪ መልክ በትልቅ ቦታዎች ላይ ትልቅ ቤት ውስጥ ላይ ሆኜ ስራዬን ማስፋፋት። ይህን ስራ እየተረሳ ያለም የስዕል አሳሳል ዘይቤ ነው። እሱን ነገር ደግሞ በደንብ የማስተዋወቅና የማስፋት እቅድ ነው ያለኝ።
በአብዛኛው በቤተ ክርስቲያን ቅዱሳን ተደርገው የሚቆጠሩ የሃይማኖት አርበኞችን ጨምሮ የቅዱሳን መላእክትን ስዕሎች በኢትዮጵያዊ ዘይቤ በብራና ላይ የሚስለው ሰዓሊ ብርሃን በዚህ ጎዳናው ነገ አንቱታን ካተረፉ የዘርፉ ባለሙያዎች ተርታ እንደሚሰለፍ ያምናል። ፍላጎትን ማወቅና ራስን ማዳመጥ ለነገራዊ ስኬት መሰረት መሆናቸውንም እንደሚያምን አጫውቶኛል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ለምሽቱ ያዝናቸው ፕሮግራሞች ተጠናቀቁ። በቅንብር አብሮን ካመሸ ንጉስ ታምሬ ጋር ሳስተናግዳችሁ የቆየሁት ስመኝሽ የቆየ ነበርኩ። ነገ በተመሳሳይ ሰዓት ከሌሎች ፕሮግራሞች ጋር እንጠብቃችኋለን። የነገ ሳይበለን መልካም